እንግዲህ ባለፈው ሳምንት የጀመርነውን ሀሳብ ነው አብረን ከዚህ በኋላ ለማየት የምንሞክረው። ስለ መምጣቱ ተስፋ እያሰብን ያለ ነው። ኢየሱስ ክርስቶስ እንግዲህ በስጋ የሥላሴ ሁለተኛ አካል የሆነው እርሱ ቃል ስጋ ሆኖ በእኔና በእናንተ ለመኖር በዚህ ዓለም ላይ መጥቶ ራሱን በፈቃደኝነት በመስዋዕትነት በመስጠት የእኛን ውድቀት በእግዚአብሔር ቸርነት ደግሞ በመመለስ ለእርሱ መሆን እንድንችል ሊያደርገን እንግዲህ በፈቃደኝነት መጥቷል እና ባለፈው ሳምንት ወንድማችን ዳኒ ታስታውሱ እንደሆነ ሉቃስ 15 ላይ የጠፋውን ልጅ በንጽጽር በተለይ ከአዳም ጥፋት ጋር በማስተያየት የአባቱን ፍቅር እንድናይ እንድናስተውል ምን ያክል እግዚአብሔር በፈቃደኝነት እጁን ዘርግቶ የሚጠብቅ የተስፋውና የኪዳኑ አምላክ እንደሆነ ለማየት ሞክረናል እና ከዛ ቀጣይ የሆነ ሀሳብ ነው እና የመምጣቱን ተስፋ ደግሞ በኪዳንና በትንቢት ውስጥ ለማየት እንሞክራለን እና የምናነበው የመጽሐፍ ቅዱስ ክፍል ኢሳያስ ምዕራፍ 7 ቁጥር 14 እና 9 ከ6 እስከ 7 ነው። ጆሲ ይመችሃል ወይንስ እኔ ላንብበው? ምዕራፍ 7 14 8 ምዕራፍ 8 እንዲሁ የተቀመጠ ነው። ምዕራፍ 8 ነው ግን እሱን አናነበውም። ምዕራፍ 7 ቁጥር 14 እና 9 ከ6 እስከ 7 ያለውን እናነብና በዛ ውስጥ ያለውን ሐሳብ አንድ ላይ እንመለከታለን።
ስለዚህ ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች። ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውን ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህንን ያደርጋል።
ጌታ ይባርክህ። በዚህ ሀሳብ ውስጥ እንደ ዓላማ ወይም ደግሞ በዚህ ክፍል ውስጥ የምንመለከተውን ነገር እንደው ዝም ብዬ ሰመራይዝ ለማድረግ ስሞክር ዓላማው ምንድን ነው? እሱ የነገሮች መፍትሄ እግዚአብሔር ነው። የሰው ልጅ ውድቀት የእግዚአብሔርን የማዳን ኪዳንና ተስፋውን ሊያበላሸው አይችልም። ስለዚህ ይሄ ኪዳን ለሚቀበሉት ተስፋውንም የራሳቸው ለሚያደርጉት ሁሉ አሁንም ክፍት ነው፣ ይሄ ኪዳን ማለት ነው። ስለዚህ የሰው ልጅ ወድቋል። የሰው ልጅ ውድቀት በዘፍጥረት ምዕራፍ 3 ላይ ተመልክተናል። ዘፍጥረት ምዕራፍ 3 ላይ እግዚአብሔር አትብሉ ካላቸው ነገር በሉ። ስለዚህ ከእግዚአብሔር ተለዩ። ሞት የሚባለው ነገር ያን ጊዜ መጣ። ያ ሞት ለቀረው የሰው ልጅ በጠቅላላ የተረፈ እዳ ሆነ ማለት ነው። ስለዚህ ያንን እዳ እግዚአብሔር ለማንሳት ስለፈለገ በዛው በዘፍጥረት ምዕራፍ 3 ላይ የገባውን ኪዳን እንመለከታለን። በአንተና በሴቲቱ መካከል ጠላትነትን አደርጋለሁኝ ብሎ ይላል። ስለዚህ ጠላትነት በሴቲቱና በጠላት በሆነው በዲያብሎስ መካከል ጠላትነት አለ። ስለዚህ ይህንን ምዕራፍ 7ንና ምዕራፍ 9ን ስናነብ የመጽሐፍ ቅዱስ መምህራን እንደሚሉት ምዕራፍ 7 8 9 አንድ ላይ ተያያዥነት ያላቸው ሀሳቦች ናቸው። ምክንያቱም በዛ ውስጥ የሚሆነውን ነገር ስንመለከት በዛው ወቅት ውስጥ በእስራኤል ሕዝብ ላይ እየሆነ ባለው ነገር ውስጥ ነው ይህንን መልእክት እግዚአብሔር የሚያስተላልፍ ያለው ማለት ነው። ስለዚህ ምዕራፍ 7 8 9ን በጣም ለመረዳት እንደው ከፈለጋችሁ ሁለተኛ ነገሥት ምዕራፍ 16ን ሄዳችሁ ማንበብ መቻል አለባችሁ። ሁለተኛ ነገሥት ምዕራፍ 16 እዛ ውስጥ ያለውን ታሪክ ስትመለከቱ ለሁለት የተከፈለው ይህንን አውድ የምሰጣችሁ ሀሳቡን እንድናገኘው ስለፈለግኩኝ ነው። ለሁለት የተከፈለውን የእስራኤልን ማለትም የሰሜኑና የደቡቡ ይሁዳንና እስራኤልን ለጦርነት ሲጋበዙና እዛ መሀል ላይ ደግሞ የሶርያውያን ደግሞ ጣልቃ ገብተው ይሁዳን ለማጥቃት የተነሱበት ሰዓት ነበረ። ምዕራፍ ሰባትን ቁጥር አንድና ሁለትን ባነበው እንዲህም ሆነ በይሁዳ ንጉሥ በኦዚያ ልጅ በኢዮአታም ልጅ በአካስ ዘመን የሶርያ ንጉሥ ረአሶን የእስራኤልም ንጉሥ የሮሜልዩ ልጅ ፉቁሄ ኢየሩሳሌምን ሊወጉ ወጡ፣ ሊያሸንፏትም አልቻሉም። ለዳዊት ቤት ሶርያ ከኤፍሬም ጋር ተባብረዋል የሚል ወሬ ተነገረ። የእርሱም ልብ የህዝቡም ልብ የዱር ዛፍ በነፋስ እንድትናወጥ ተናወጠ። ስለዚህ አሁን እዚህ ጋር የዳዊት ቤት እያለ ስለ ዳዊት ቤት ያነሳል። ማለትም እስራኤል ይሁዳ ተስፋ የተገባለት ነገር አለ ማለት ነው። አሁን እግዚአብሔር በህይወታችን ውስጥ በሚሆነው ነገር ውስጥ የሚያደርገውንና የሚሰራውን ነገር ሲሰራና ሲያደርግ የራሱ የሆነ መንገድና አደራረግ አለው። የእስራኤል ህዝብ በጣም እንዲገባው እንዲረዳው የሚፈልገው ነገር አለ። ድንገት ከዚህ ወጣ ባለመልኩ ሁለት የመጽሐፍ ቅዱስ ክፍሎችን ባነብ ራእይ ምዕራፍ 13 ላይ በጣም አንድ የሚገርም ቃል አለ። ዓለም ከተፈጠረ ጀምሮ ስማቸው በህይወት መጽሐፍ ተጽፎ ያልተገኘ ማለት ዓለም ከተፈጠረ ጀምሮ ያ ማለት እንግዲህ እግዚአብሔር ገና አስቀድሞ ያደረገ የሰራው ነገር አለ። ይሄ ነገር ይገባናል ላይገባንም ሌላ ነገር ነው። ሌላኛው ክፍል ላይም ምን ብሎ ይናገራል? ራእይ ምዕራፍ 17 ላይ ዓለም ከተፈጠረ ጀምሮ ስማቸው በህይወት መጽሐፍ ተጽፎ ያልተገኘ ብሎ ይላል። ተመሳሳይ ቃል ነው ምዕራፍ 13 ቁጥር 8ም ምዕራፍ 17 ቁጥር 8ም። ስለዚህ እግዚአብሔር ስራውን ሲሰራ ለእኛ በሚገባን መንገድ ሳይሆን በሚገባን ነገር ግን በማንረዳው መልኩ እግዚአብሔር ስራውን ይሰራል። ማለትም እግዚአብሔር የመምጣቱን ተስፋ ነግሮናል። አማኑኤል ይመጣል። ይሄ የሚመጣውም ጌታ ደግሞ በኪዳን የጸናን አመጣጥ ነው የሚመጣው። በትንቢት በእርግጠኝነት እግዚአብሔር እንደሚመጣ ይህንን አስቀድሞ ተናግሯል። ይህንን እነዚህ ሁለቱን የመጽሐፍ ቅዱስ ክፍሎች ያነሳውበት መሰረታዊ ምክንያት ዌስ ሀፍ ነው መሰለኛል። ዌስ ሀፍ የሚባል ሰው አንድ ስለ ስላሴ ሲያስረዳ ሁለት የእንግሊዝኛ ቃላቶችን ተጠቀመ። አንደርስታንዲንግ እና ኮምፕሬሄንሽን የሚባል ነገር አነሳ። ስለዚህ አንደርስታንዲንግ መረዳት ነው አይደለ? ኮምፕሬሄንሽንም በአማርኛ የተለየ ነገር ይኖረው እንደሆነ ባላቀም እሱ መረዳት ነው ጭምሩ አይደለ? ግን በእንግሊዝኛው ግን ትንሽ ቃሉ ይሄ በጣም ጠለቅ ያለ ግንዛቤን ማግኘት አይነት ቋንቋ ያለው የእግዚአብሔርን ነገር ይገባናል፣ እናውቀዋለን። ሙሉ ለሙሉ ግን ልንረዳው አንችልም። ስለዚህ እግዚአብሔር በተስፋ ውስጥ የሚያደርገውን ነገር የትኛውም ነገር ቢከሰት ምንም ነገር ሳይከለክለው ሊያደርግ ይችላል። ለእስራኤል የተገባውን ተስፋ እግዚአብሔር ሲፈጽም የተናገረውን ነገር ከማድረግ የከለከለው ምንም ነገር የለም። የእስራኤል ሕዝብ ውድቀትም የእስራኤል ሕዝብ ጥፋትም እግዚአብሔር አደርጋለሁ ብሎ ሲናገር ያንን ከማድረግ ሊያቆመው የሚችል ነገር የለም። ስለዚህ አዲስ ኪዳን ተፈጻሚነቱን ስንመለከት ትንቢቱ በተነገረበት ተስፋ ውስጥና በቃሉ ውስጥ እግዚአብሔር ቃሉን የሚጠብቅ ታማኝ አምላክ መሆኑ፣ የእግዚአብሔር ኪዳን የጸና ነው፣ ተስፋውም ተፈጻሚ ነው። ስለዚህ ልክ እስራኤላውያን በነበሩበት በዛ ኮንቴክስት ውስጥ በጦርነት አስቸጋሪ ሁኔታ ውስጥ ነበሩ። እግዚአብሔር ምን አላቸው? እኔ እማድን እኔ ነኝ። ይሁዳ በጣም ፈርቶ ነበር፣ አሁን ቅድም ባነበብነው ሀሳብ ውስጥ። ነገር ግን እግዚአብሔር ምን አላቸው? እግዚአብሔር እማድን እኔ ነኝ። አሁን የሚመስለው ኢሳያስ የሚቀበለውን መልእክት ሲቀበል በጣም እያገናኘ የሚናገረው ከነበሩበት ሁኔታ ጋር የሚናገራቸው፣ ነገር ግን እግዚአብሔር በዛ ውስጥ ግን የሚያስቀምጠው ደግሞ የእሱ ሀሳብ ነበረ። ይሄ የወደቀውን ዓለም ስንመለከት ከሚገቡን ነገሮች ይልቅ በጣም ግራ የሚያጋቡን ነገሮች ብዙ ናቸው አይደለ? ገብቶናል ብለን በምንላቸው ነገሮች ውስጥ በጣም ግራ እንጋባለን። ምክንያቱም የማናስባቸው ነገሮች በሕይወታችን ውስጥ ሲሆን እንመለከታል። በወደቀው ዓለም ውስጥ ስንኖር የምናያቸው ነገሮች እነዚህ ናቸው። ኢየሱስ ክርስቶስ በእውነት ልናውቀው የሚገባ ያ የተሰጠው ተስፋ በኪዳን የጸና ስለሆነ ጳውሎስ ማነው ጴጥሮስ ምን ይላል? በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለሕይወትና ለእውነተኛ መንፈሳዊነት። ማንን በማወቅ? እሱን በማወቅ። ቅድም እንዳልኩትኝ አንደርስታንዲንጉና ኮምፕሬሄንሽኑ አንድ ላይ አይሄድም፣ ግን እርሱን ማወቃችን ግን ሕይወትን እንድናገኝ አድርጎናል። የምንኖርበት ኑሮ አንዳንድ ጊዜ ትርጉም የማይሰጥበት ጊዜ አለ። የእስራኤል አይናችሁ ታሪክ ይሄ ነው የሚያሳየ። ስለዚህ ስለ መምጣቱ ስናስብ ካለንበት ሁኔታ አንጻር ሳይሆን በእስራኤላውያኑ ዘመን በነበረው የመጠበቅ መንፈስ ሆነን ለመመልከት ነው የምንሞክረው። እስራኤላውያኑ የነበሩበት ሁኔታ በጠላት የተከበቡበት፣ ጠላት የሚያስፈራራቸው፣ ካሁን በቃ ያስኳችሁ አጠፋኋችሁ የሚል በጣም ትልቅ ጉልቤ ያለበት ይሄ ተስፋ የሰው ልጆች ሁሉ ተስፋ እንደሆነ እንድንረዳ የሰው ልጅ ከእግዚአብሔር ከተለየ ጨለማ ውስጥ ይኖራል። ምዕራፍ 9 ቁጥር 1 የሚናገረው ይሄንን ነው። ነገር ግን ተጨንቃ ለነበረች ጨለማ አይሆንም፣ በመጀመሪያው ዘመን የዛብሎንና የንፍታሌም ምድር አቃለለ። በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ። ስለዚህ አሁን በጨለማ የሄደ ሕዝብ ብሎ ሲል እስራኤላውያኖቹን እግዚአብሔር የገባላቸው ተስፋ አለ። እኔ አድናችኋለሁ፣ እኔ አዳኝ ነኝ፣ ከእኔ ውጭ የሚያድን የለም። የትኛውም እናንተ የምታደርጉት ነገር የኔን የማዳንን ጉልበትና አቅም ሊያበላሸው አይችልም። ይሄ አማኑኤል ሲመጣ በሰውና በእግዚአብሔር መካከል የነበረውን ያንን ክፍተት የሚዘጋ እግዚአብሔር በተለመደው የህይወት አካሄድ ውስጥ ባለመድነው መንገድ የእግዚአብሔርን መግቦትና ጣልቃ ገብነትን እናያለን። እነዚህ ሰዎች ኑሯቸውን ሲኖሩ የተለመደ የሚመስል ኑሮ ውስጥ፣ ነገር ግን ባልተለመደ መልኩ የማዳኑን ይሄ ማለት እንግዲህ እግዚአብሔር የቀጠረው ነገር አለ። ያ የምንነሱ ትንቢቱ አለ። እግዚአብሔር ተስፋ የገባው ነገር አለ። ያ በህይወታቸው ውስጥ የሚሆነውን ነገር ማሳያ ነው። ገላትያ መጽሐፍ ምዕራፍ 4 ቁጥር 4 ላይ አንድ የሚለው ነገር አለ። ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። በጣም እንድናሰምርበት የምፈልገው ሐሳብ የተወሰነው ዘመን በደረሰ ጊዜ የሚለውን እግዚአብሔር ተስፋ እና የእግዚአብሔር ትንቢት የራሱ የሆነ ጊዜ አለው። በዛ ጊዜና ሰዓት ውስጥ የሚፈጸም የሚከናወን እኛ እንደ አማኝ የመምጣቱን እውነት ስናስብ ተለምዷዊ የሆኑ ኑሮዎቻችን አሉ፣ የተለመዱ ነገሮች። ግን በዛ ውስጥ ግን እግዚአብሔር ግን ባልተለመደ መልኩ የሚሰራው ነገር አለ። አሁን አማኑኤል የሚለውን ቋንቋ በዛን ዘመን የነበሩት ሰዎች የሚረዱበትና እኔና እናንተ የምንረዳበት በጣም የተለያየ ነው። ምክንያቱም አማኑኤል በእግዚአብሔር ጊዜና ሰዓት መጥቶ ያድናል የሚለውን የእግዚአብሔርን ተስፋ በደንብ የያዘ ሐሳብ ስለሆነ ማለት ነው። የህይወት አካሄዳችን እስራኤላውያኖቹ በኪዳን በተስፋ ውስጥ ተጠብቀው እንዲኖሩ ልክ እግዚአብሔር ሲፈልግ በዛ ሐሳብ ውስጥ ተገኝተው እንዲኖሩ እንዲመላለሱ ማለትም የእግዚአብሔር የራሱ የሆነ አሰራር ስላለው ማለት ነው። የእስራኤል ሕዝብ ባሪያ በነበረበት ጊዜ በግብፅ ምድር እግዚአብሔር እንደሚጎበኛቸው እንደሚያስባቸው ነግሯቸው ነበረ። ልክ ጊዜው ሲደርስ ደግሞ እግዚአብሔር መጣ። ምን አለ? አሁን በቃ ሕዝቤ ነፃ የሚወጣበት ጊዜ ደርሷል። ይህ ተስፋ በእግዚአብሔር አቆጣጠር ውስጥ በእግዚአብሔር ጊዜ ውስጥ ሲፈጸም ሲከወን በመጽሐፍ ቅዱስ መምህራን አማካኝነት እነዚህ ቃላቶች ይሄ በክሮኖስ እና በካይሮስ በሚል የግሪክ ቋንቋዎች ውስጥ የሚገለጡ ናቸው ይሏቸዋል። ስለዚህ አሁን ካይሮስ የሚባለው ይሄ የእግዚአብሔር ጊዜ የሚባለው የእግዚአብሔር የጊዜ አቆጣጠር የተወሰነው ዘመን በደረሰ ጊዜ ምን የሚለው በአንተና በሴቲቱ መካከል ጠላትነትን አደርጋለሁ። ያ ጠላትነት የማያቋርጥ የመጨረሻ ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። ነገር ግን ሞት ማብቂያው እስከሚደርስበት ጊዜ ድረስ ይሄ ጠላትነት አሁንም በሰው ልጆች መካከል አለ። ሞት አሁንም አለ አይደለ? ሞት ሙሉ ለሙሉ ገና ያልተሸነፈ ጠላት ነው። ያ ማለት ግን ሞት አልተሸነፈም ማለት አይደለም። የክርስቶስ ኢየሱስ የመስቀል ስራ በጣም ልናሰምርበት የሚገባን ነገር ሞት በማያሸንፍበት መልኩ በክርስቶስ ሞት መሸነፉትን ማሳያ ነው። የያዕቆብን ታሪክ ሁላችንም እናውቀዋለን። ያዕቆብ የወንድሙን ብኩርና በማታለል ወሰደ። ምዕራፍ 28 ስትመለከቱት ያዕቆብ አባቱ ጋር ገብቶ እኔ ኤሳው ነኝ ብሎ ከዛ በኋላ ለኤሳው የተዘጋጀ በረከት ነበረ። ያንን በረከት ይዞ ወጣ። ከዛ በኋላ ሽሽት ጀመረ። ማለት የጀመረው ሽሽት ምንድን ነው? እሱ ከወንድሙ ለማምለጥ ከዛ ለመትረፍ ሲል ሸሸ። የሚገርመው እዛ ታሪክ ውስጥ የተከሰተው ክስተት ምንድን ነው? እሱ ያዕቆብ በመንገድ ሲሄድ ደከመው፣ ተኛ። ግን ተኝቶ በህልሙ አንድ ነገር አየ። ሰማይ ተከፍቶ በሰማይ መሰላል ወደታች ተዘርግቶ በዛ የሚሆነውን ነገር ተመለከተ። ማለት በተለመደው መልኩ ያልተለመደን ነገር እግዚአብሔር ሲያደርግ ማለት እግዚአብሔር ከዛ በኋላ ልክ ሲነሳ ይሄማ የእግዚአብሔር ደጅ ነው ሲል ቤቴል ብሎ ጠራው ይላል። እግዚአብሔር ተስፋ የገባውን ሐሳብ ለመፈጸም ያዕቆብ ምንም እንኳን ቢያታልልም ቢያጭበረብርም እግዚአብሔር ግን ሐሳቡን ለማድረግ ኪዳኑን ለመግባትና ለመፈጸም የሚከለክለው ምንም ነገር አልነበረም። ያ ማለት በኃጢአት እንበርታ እያልኩኝ አይደለም በነገራችን። ነገር ግን ከእግዚአብሔር እቅድና ሐሳብ አንጻር የምንኖረውን ኑሮ እግዚአብሔር የሚያይበትና እኛ የምንመለከትበት በጣም የተለያየ ነው። ከባዱ ነገር ቅድም እንዳልነው መለየት ይሄ ተስፋ የለሽነት ነው። በጣም የኢሳያስ ምዕራፍ 7ን ስንመለከት የአይሁድ ወይም ደግሞ ይሄ የአይሁድን ተስፋ ስታዩት ያንን ተስፋ ማለትም ደግሞ መኖር አለመኖር የሚባለው ነገር በጣም ጥያቄ ውስጥ ገብቶባቸው ነበር። ምክንያቱም በዙሪያቸው የነበረው ጠላት ያበዛው ጨለማ ብርሃንን ማየት በማይችሉበት ማንነት ከልሏቸው ስለነበር። ስለዚህ ኢሳያስ 9 ላይ ቅድም ያነበብነው በጨለማ የሚኖረው ሕዝብ ብሎ ሲል ይሄ መለየት ማለትም ኃጢአት ከእግዚአብሔር ይለያል። አዳም የሰራው ኃጢአት ከእግዚአብሔር ለይቶታል። ያ በአባቱ ቤት ይኖር የነበረው ባለፈው ሳምንት ከወንድማችን ዳኒ ጋር ያየነው ያ የጠፋው ልጅ ያደረገው ነገር ምንድነው? እሱ ስጠኝና ልሂድ። ስለዚህ ያ መለየት በሰዎች ውስጥ የሚያመጣው ጨለማ አለ። ከእግዚአብሔር ሐሳብ መውጣት ወደ ጨለማ እንድንገባ ያደርገናል። ጌታ አዳምንና ሔዋንን በበደሉ ጊዜ በእነርሱ የሆነው ነገር ይሄ ነው። እግዚአብሔርን ኪዳን ወገኖች፣ የእግዚአብሔርን ተስፋ ተፈጻሚነት ለሰው ልጅ ከባዱ ነገር ተስፋ የለሽነት ነው። ተስፋ የለሽ ስንሆን የምንሄድበት መንገድና ርቀት በጣም አደገኛ። ምክንያቱም ተስፋ የለሽነት ምንድን ነው የሚያደርገው? እሱ የበለጠ የሆነን ነገር ለማግኘት ያንን ነገር ሊያሻሽል ይችላል ብለን የምናስበውን የራሳችንን ጉዞ መንገድ እንድንሄድ ያደርገናል። ኃጢአት በሰውና በእግዚአብሔር መካከል ያመጣው ነገር መለያየትን ነው። እግዚአብሔር በዘመናት መካከል ለሰው ልጆች የገባውን ተስፋ እውን የሚያደርገው ልክ በእስራኤላውያኖቹ እንዳደረገው እኛ ከእግዚአብሔር ሐሳብ ጋር በመስማማት ውስጥ ያንን ተስፋ ተፈጻሚ እንዲሆን የተነገረውን ትንቢት ለማስፈጸምም እንዲፈጸምም ራሳችንን መስጠት ስንችል። ሰው ከእግዚአብሔር ሸሽቶ ወደ ተሻለ ጥላ መግባት አይችልም። ሮሜ ምዕራፍ 1 ላይ ምን ብሎ ይናገራል? እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩት፣ ስላላመሰግኑት የሚያመካኙትን አጡ ብሎ ይናገር። ምን እያደረጉት? እያወቁት። ተስፋውና ትንቢቱ የሚያሳየን ነገር ሊታወቅ የሚቻለውን እግዚአብሔርን ማወቅ የምንችልበትን እድል እግዚአብሔር ሰጥቶናል። እነዚህ ሰዎች ከእግዚአብሔር ሸሽተው የታመኑበት ሌላ ነገር ነበር። ምዕራፍ 7 ላይ ቁጥር 9 ላይ ታሪኩን ሐሳቡን ሙሉን ብታነቡት ዋናውን ሐሳብ እዛ ጋር ለማንሳት ባታምኑ አትጸኑም ይላቸው። ምን ባታደርጉ? ባታምኑ አትጸኑ። እግዚአብሔር የተናገረው ነገር ለተናገረው ነገር ታማኝ ነው ወይ ተብለን ብንጠየቅ መልሳችን አዎ ታማኝ ነው አይደለ? ስለዚህ ለታማኝነቱ ምላሽ መሆን ያለበት ምንድነው? እሱ ማመን። ማመን ማለት መጽናት። መጽናት ማለት የኤርትራ ባህር በፊቱ ቆሞ የፈርዖን ሰራዊት ከጀርባ ሆኖ እግዚአብሔር በዚሁ መካከል እንኳን የሚሰራው ነገር አለ ብሎ ማመን ማለት ነው። እግዚአብሔር ለተናገረው ለተሰጠው ተስፋ ታማኝ ነው። ኖ ማተር ዋት እኔና የእናንተ ህይወት የማይመስል በሚመስልበት ሁኔታ ውስጥ እንኳን እግዚአብሔር ሊሰራ ታማኝ ነው። እግዚአብሔር የሚያድን አምላክ ነው። ስለዚህ ለእሳትም እንኳን ታልፈን ብንሰጥ በዛ ውስጥ እግዚአብሔር ምንድን ነው? እሱ ታማኝ ነው። ወገኖች፣ ይሄ የጨለማ ጉዞ በጣም ከባድ ነው። ጨለማው ከተፈጠርንበት ዓላማ ውጪ እንድንሆን ያደርገናል። ጥሩ የሚመስል ነገር ግን ፍጻሜው የሞት የሆነ ኤርምያስ ላይ ምን ብሎ ይናገራል? ሕዝቤ ሁለት ኃጢአቶችን ፈጽመዋል። ሕያው የሆነውን የውሃ ምንጭ የሆንኩትን እኔን ትተዋል። ስለዚህ መተው የሆነ ነገር መከተል ነው። ስንተው የሆነ የምንከተለው ነገር አለን። እግዚአብሔር ኪዳን፣ የእግዚአብሔር ተስፋ ታማኝ ስለሆነ የትኛውም ነገርና ሁኔታችን በጠላቶቻችን እንኳን ተከበን እያለ በዛ መካከል እንኳን ሆነን ለማን ነው ታማኝ የምንሆነው? ለእግዚአብሔር። ወገኖቼ የተሰጠውን ተስፋ አለማስተዋል። እዚሁ ኢሳያስ ምዕራፍ 7 ላይ እነዚህን ሰዎች ምን ብሎ ይላቸዋል? ስለዚህ ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። ይሄ ተስፋ እኮ በማይመስል ሁኔታ ውስጥ የተሰጠ ተስፋ ነው። እነዚህ ሰዎች በጣም በቃ የሚያድነን የለም ብለው በሚሉበት ሁኔታና ነገር ውስጥ ሆነ ማለት ነው። እንደዚህ አይነት የህይወት ሁኔታ አጋጥሟቸው ያውቃል? በጣም በቃ ከባድ የሆነ ልትወጡት የማትችሉት የሚመስል እነዚህን ሰዎች የሚላቸው ነገር ምንድን ነው? የተሰጠው ተስፋ ጽኑ ስለሆነ ታማኝ ስለሆነ ምን እናድርገው? ጸንተን እንጠብቅ። ወገኖች እግዚአብሔር አስቀድሞ ለክብር ላዘጋጃቸው የምሕረቱ መግለጫዎች ለሆኑት የክብሩ ባለጠግነት እንዲታወቅ ይህንን አድርጓል ብሎ ይላል። መምጣቱ እርግጠኝነት በትንቢት ቃል የተፈጸመ በትንቢት ቃል የተነገረ ነው። እግዚአብሔር የኔና የእናንተን ሁኔታ የሚለውጥ ታማኝ የሆነ እዛው ኢሳያስ ምዕራፍ 8 ላይ ምን ብሎ ይናገራል? ፊቱን ከያዕቆብ ቤት የሸሸገውን እግዚአብሔርን እጠብቃለሁ፣ በእርሱ እታመናለሁ። እግዚአብሔር አንዳንዴ የተሰወረ የሚመስልበት ጊዜ አለ አይደለ? አማኑኤል ብሎ ካለ አማኑኤል እግዚአብሔር ከኛ ጋር ነው። ነገር ግን እግዚአብሔር የተሰወረ በሚመስለው ሁኔታና ነገር ውስጥ እግዚአብሔር በትንቢቱም እግዚአብሔር በኪዳኑም ታማኝ ነው። ማንን እጠብቃለሁኝ አለ? እግዚአብሔርን እጠብቃለሁ። ደግሜ ላንብበው፣ ፊቱን ከያዕቆብ ቤት የሸሸገውን እግዚአብሔርን እጠብቃለሁ፣ በእርሱም እታመናለሁ። ምዕራፍ 8 ላይ ይህንን ነው የሚላቸው። ወገኖቼ ለእኛ እናንተ ጸንተን ልንገኝበት የሚገባው ያ ነገር እርሱን በኪዳኑና በትንቢቱ ውስጥ ታማኝ መሆኑን ማሰብ። እንግዲህ እነዚህ ሰዎች በጣም እንዲረዱት እንዲገባቸው የፈለገው ነገር ምንድን ነው? እሱ ምዕራፍ 7 ቁጥር 2 ላይ ምንድን ነው የሚለው? ለዳዊት ቤት ይላል ሶርያ ከኤፍሬም ጋር ተባብረዋል የሚል ወሬ ተነገረ። ንጉሱ በዛን ዘመን ማን ነበረ ነው የሚለው ቁጥር 1 ላይ። በወዚያ ዘመን ልጅ በኢዮአታም ልጅ በአካስያስ ዘመን ንጉሱ የነበረው አካስያስ ነው አይደለ? ግን የተነገረውን ነገር ሰሙ የሚለው ለማን ነው? ለዳዊት ቤት። እግዚአብሔር ለዳዊት ቤት ምን አለው? ኪዳን አለው አይደለ? ከዙፋንህ እኮ ንግስና አይታጣም ብሎታል አይደለ? እግዚአብሔር ኪዳን፣ የእግዚአብሔር ትንቢት፣ የእግዚአብሔር የተነገረው ነገር የዳዊትን ዘር ስንቆጥረው ኢየሱስ ጋር እንደርሳለን አይደለ? የዳዊት ስርና ዘር ይለዋል። አይገርማችሁም? የእግዚአብሔር አደራረግ ንጉሱ ሌላ ነው፣ ግን የሚነገረው ግን ስለ ዳዊት ቤት ነው። በትንቢት ቃል ኪዳን የታመነ አምላክ ነው ወገኖች። ንጉሱ አካዝያዝም ቢሆን ኪዳኑ ግን የዳዊት ቤት ነው ወገኖች። እግዚአብሔር በልጁ አማካኝነት የገባው ተስፋ የሚፈጸም ነው፣ ተፈጻሚ ነው። ይሄ የዓለም አዳኝ የሆነው ጌታ በእውነትም ለማዳን የበረታ ሲያድንና ሲሰራ ደግሞ አጋዥ የማያስፈልገው ማለት ቀኜ ይህንን አደረገች ነው አይደለም የሚለው። ስለዚህ ቀኜ ይህንን አደረገች ያለው ጌታ ለማዳንና በምሕረቱ እኛን ለመቀበል ዛሬም የሚችል ይሄ የተነገረለት የዓለም አዳኝ በእርግጥም ጨለማውን ይገፋል። ምዕራፍ 8 ስለ አማኑኤል ይነግረናል። ብቸኛው ተስፋና መንገድ እግዚአብሔር የሰዎችን ልብ ሊያሸንፍ የሚችል ብቸኛው ብርሃን እግዚአብሔር ነው ያለው። ሰዎች የዚህን ብርሃን ምንነት እንዲረዱ የትኛውንም ያክል ብንጨቀጭቃቸው በፍጹም ሊረዱትም ሊገባቸው መችል። ምክንያቱም የሰውን ልብ ሊያሸንፍ የሚችል ማን ነው? እርሱ ነው። መጽሐፍ ቅዱሳችን የሚናገረው እሱን ስለሆነ ማለት ነው። ስለዚህ እግዚአብሔር ፊቱን ከያዕቆብ ቤት የሸሸገውን እግዚአብሔርን እጠብቃለሁ በእርሱ እታመናለሁ ብሎ ሲናገር፣ ይሄ እግዚአብሔር ሲመጣ መሸነፍ የሚገባውን ነገር ለማሸነፍ በትንቢቱም በኪዳኑም የጸናን ተስፋ ሰጥቷል። ይሄ ብርሃን ጨለማን የሚገፍ ብርሃን ነው። ይህን ነው የሚናገረው ቅድም ባነበብነው የመጽሐፍ ቅዱስ ክፍል ውስጥ። ነገር ግን ተጨንቃ ለነበረች ጨለማ አይሆንም ብሎ ካለ በኋላ ምዕራፍ 9 ቁጥር 2 ላይ በጨለማ የሄደ ሕዝብ ብርሃንን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። ጨለማ ምንድን ነው ብለናል? ከእግዚአብሔር መለየት ነው አይደለ? ምክንያቱም ያ የጠፋውን ልጅ እንኳን ስትመለከቱት ጠፍቶ ወጥቶ ሲሄድ የሄደው ወደ ጨለማ ውስጥ ነው የሄደው። እሱ በጣም ያውቀዋል አይደል የሄደበትን መንገድ። አሁንም እነዚህ ሰዎች ወጥተው ከእግዚአብሔር ሲሸሹና ሲርቁ የሚሄዱት ወዴት ነው? ወደ ጨለማ ነው። አዳምና ሔዋን እግዚአብሔርን በበደሉ ጊዜ ሲበድሉት ከእግዚአብሔር መሸሻቸው ወደ ጨለማ ነው የወሰዳቸው። የሚያዋጣው የሚሻለው የሚበጀው ምንድነው? እሱ ወደ እግዚአብሔር መመለስ አይደለ? እግዚአብሔር ሁልጊዜ የተከፈተ ክንድ የተዘረጋ እጅ አለው አይደል ለእኔና ለእናንተ። ይሄ አማኑኤል ብቸኛው አዳኝ፣ ይሄ የተነገረውን ተስፋ የሚያጸና የተነገረውንም ተስፋ ደግሞ የሚመልስ እግዚአብሔር ታዳጊ እንደሆነ፣ ስለዚህ ተስፋን ለማግኘት ፊታቸውን ወዴት እንዳዞሩ ይነግራቸዋል። እነዚህ ሰዎች ምዕራፍ 8 ከቁጥር 19 እስከ 29 ያለውን ሐሳብ ብትመለከቱ ተስፋን ፍለጋ የሄዱበት የተሳሳተ መንገድ ምን እንደሚመስል ይነግራቸዋል። ነገር ግን የተስፋው ፍጻሜ ድምዳሜን የሚያገኘው ምዕራፍ 9 ከቁጥር 1 እስከ 7 ባለው ውስጥ ነው። እግዚአብሔር ከኛ ጋራ የሚለው ሐሳብ ማለትም ይህ የሚመጣው ጌታ የሰላም አለቃ ነው። ይህ የሚመጣው ጌታ ለመንግስቱ ፍጻሜ የለውም ማለት ልክ እንደነበሩት መንግስታትና ነገስታት አይደለም፣ አገዛዙና አመጣጡ ማለት ነው። ይህ አማኑኤል ከኛ ጋራ ብለን የምንለው እርሱ በእኛ አይነት ቋንቋ ሳይሆን በሚገባን ነገር ግን ደግሞ ልንረዳው በማንችል ልክና መጠን መንግስቱንና ማንነቱን የሚገልጥ ነው። እግዚአብሔር ከእርሱ ጋር የነበሩ ሰዎችን እንደነ ዮሴፍ ያሉትን ስለ እነርሱ ሲናገር ያል እግዚአብሔር ከዮሴፍ ጋር ሆኖ ስራውን ያሳካለት ነበረ የሚሉ ነገሮችን እንመለከታለን። እግዚአብሔር ከእነሱ ጋር ነበረ። ይህን አይነት አስተሳሰብ በተለይ በዛን ዘመን እግዚአብሔር ከእነርሱ ጋር ስለመሆኑ የእስራኤል ሕዝብ የሚታይበትና የሚገለጥበት መንገድ የእስራኤል ሕዝብ ከእግዚአብሔር ጋር ሲስማማ በጦርነት ብርቱ ይሆናል፣ በሰላም ይኖራል፣ አሸናፊ ነው አይደለ? ያ ከእግዚአብሔር ከእነሱ ጋር መሆኑ ማሳያ ነው። ይሄ እግዚአብሔር ከእነሱ ጋር መሆን ግን በተወሰነ ደረጃ በተወሰኑ ሁኔታዎችና ነገሮች ውስጥ የሚከሰት ክስተት ነበረ። ከዛ ባለፈ መልኩ በዛ ዘመን የነበረው አስተሳሰብ በተለይ ይሄ የግሪኩ ፍልስፍና ፈጣሪ የሚባለው አምላክ እነሱ የሚያመልኳቸው አማልክቶች ከፈጠሯቸው ፍጥረታት ጋር አይገናኙ፣ በጣም ሩቅ ሆነው ነው የሚኖሩት። ምክንያቱም ከተገናኙና ከነሱ ጋር ንክኪ ከፈጠሩ በነዛ በፈጠሯቸው ፍጥረታቶች ይረክሳሉ የሚል አስተሳሰብ ነበር። አሁን አስቡት እግዚአብሔር ይህንን ፍጥረት በእርሱ የተፈጠረውን ፍጥረት ከእኛ ጋር ለመሆን ሲመጣ በጣም የጣሳቸው ብዙ ነገሮች አሉ። አማኑኤል ከእኛ ጋር ሊሆን ሲመጣ ይሄ ሩቅ የሆነው እግዚአብሔር በጣም ቅርብ ሆነ። ይሄ አይነኬ የሆነው እግዚአብሔር ማንም ሊደርስበት የማይችለው አስታውሳላችሁ፣ እግዚአብሔር በሲና ተራራ ላይ ሲገለጥ የሆነውን ነገር ታስታውሱ እንደሆነ እግዚአብሔር ወደ ሲና ተራራ ሲመጣ ተራራው ምን ያደርግ ነበር ይላል? ይርድ ነበር፣ ይንቀጠቀጥ ነበር ይላል። ታላቅ ጭስ፣ ደመና፣ በጣም አስፈሪ የሆነ የእግዚአብሔር ክብርና ግርማ አካባቢውን ሁሉ ሞልቶት ነበር። እንደውም እግዚአብሔር ያ ለሙሴና ለአሮን ያላቸው ነገር ምንድን ነው? እሱ አስቀድሞ እሱ ከመምጣቱ በፊት ህዝቡ ለሶስት ቀን መቀደስ ነበረበት። ይሄ እግዚአብሔር ሲመጣ እነዚህ ሰዎች መቀደስ ብቻ ሳይሆን ተራራውን እንዳይነኩ ደግሞ ተራራውን እንስሳ ማን ነው ሰው ብቻ አይደለም እንስሳ እንኳን ቢነካ ምን ይሆናል ይላል? ይሞት ነበር። አሰባችሁታል? ይሄ ትልቅ በጣም ሉዓላዊ የሆነ የኔና የናንተ ቋንቋ ሊገልጠው የማይችል በጣም አስፈሪ የሆነ በጣም በጊዜ የማይወሰነው እግዚአብሔር በጊዜ ሊወሰን ፈቃደኛ ሆኖ መጣ ማለት ነው። በጣም ይሄ እግዚአብሔርን መፍራት የሚባለውን ነገር ወገኖች በጣም ስለጠፋብን ስላጣ ነው። ሰዎች አሁን እግዚአብሔርን ከመፍራት ይልቅ ግለሰቦችን ነው የሚፈሩት አይደል? ለግለሰቦች የሚያሳዩት ነገር it's just unfortunate አሁን ያለንበት ዘመን ማለት ነው። በጣም እግዚአብሔርን መፍራት የሚባለው ነገር ይሄ ትልቁ እግዚአብሔር ይሄ ምጡቅ የሆነው እግዚአብሔር ይሄ የፍጥረት ባለቤት የሆነው እግዚአብሔር በጣም አይደለም ልንጠጋው፣ በቃ እንደው ምን ልበላችሁ፣ በምን አይነት ቋንቋ ሊገለጥ በማይቻልበት መልኩ በጣም ታላቅ የሆነ እግዚአብሔር ፈቃደኛ ሆነ። ምን ሊሆን? ሰው ሊሆን። አማኑኤል አንድ ስፍራ ላይ ሳነብ አንድ ሰው ምን ብሎ ጻፈ? እግዚአብሔር እኛ እንድንረዳውና እንዲገባን ፈልጎ በእንትን ላይ በኢንተርኔት ሰርች ስታደርጉ ኢንኮግኒጄ ነው የሚባለው፣ ኢንኮግኒጄ የሚባል ነገር አለ። ይሄ የማይታይ የማይታወቅ አይነት ነገር አድርጋችሁ ሰርች የምታደርጉበት በዛ አይነት መልክ መጣ ብሎ ያደረገው ያስቀመጠበት ሐሳብ በጣም የሚገርም ማለትም በቃ እግዚአብሔር መሆኑ በቃ ልክ ስናየው ይሄ እግዚአብሔር ያን የኛን ማንነት ይዞ መጣ። እውነተኛ መንፈሳዊ ህይወት ምስጢር ያለ ጥርጥር ታላቅ ነው። እርሱ በስጋ ተገለጠ፣ በመንፈስ ጸደቀ፣ በመላእክት ታየ፣ በአሕዛብ ዘንድ ተሰበከ፣ በዓለም ባሉት ታመነ፣ በክብርም አረገ። ቅድም ያልኩት አንደርስታንዲንግ እና ኮምፕሬሄንሽን የሚለው ነገር ጳውሎስ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ይሄ እውነተኛ መንፈሳዊነት ህይወት ምስጢር ብሎ ሲናገር ይሄ በስጋ የመጣውን አምላክ እንረዳዋለን፣ ነገር ግን ሙሉ ለሙሉ ተረድተነው የማንጨርሰው ነው። በጣም ምጡቅ የሆነ በጣም ስለ እግዚአብሔር ማንነት ስታስቡ ወገኖች፣ በጣም የእሱ እሱነትና የእሱ የመምጣቱ ማንነት ይሄ በብርሃናት ውስጥ ያለ ታላቅ ብርሃን። አንድ የቤተክርስቲያን አባት ስለዚህ ብርሃን ሲናገሩ ምን አሉ? የእግዚአብሔር ብርሃንን መመልከት ብንችልና እድሉን ብናገኝ የፀሐይ ብርሃንነት ጨለማ ይሆንብናል። አይገርምም አባባላቸው? እግዚአብሔር ብርሃንነቱን ብንመለከተው የፀሐይ ብርሃንነት ጨለማ ነው የሚሆንብን። ይህ እግዚአብሔር በኪዳንም በሰጠውም ደግሞ የትንቢት ተስፋ እኛ ጋር ለመሆን መጣ ወገኖች። ሕፃን ተወልዶልናል፣ ለወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም ልዑል ይባላል። ለመንግስቱ ስፋት ለሰላሙም ብዛት ፍጻሜ የለውም። ከአሁን ጀምሮ እስከ ዘላለም መንግስቱን በፍትህና በጽድቅ ይመሰርታል፣ ደግፎም በመያዝ ያጸናዋል። በዳዊት ዙፋን ቅድም ያነበብንም በዳዊት ዙፋን ምን ያደርጋል? ይቀመጣል። አገሩን ሁሉ ይገዛል። የሰራዊት ጌታ እግዚአብሔር ቅናት ይህንን ያደርጋል። ኢሳያስ ምዕራፍ 9 ቁጥር 6 እስከ 7 ኢየሱስ ክርስቶስ ደቀ መዛሙርቱ በዙሪያው ለነበሩት ምን አላቸው? እኔን ብታውቁኝ ኖሮ አባቴንም ባወቃችሁት ነበረ። ከአሁን ጀምሮ ግን ታውቁታላችሁ፣ አይታችሁትማል። ወገኖች ይህንን ጌታ በጣም እንድንረዳው እንድናውቀው ያስፈልጋል። ይሄ አማኑኤል ሲመጣ የመጣው በእውነት እንድናውቀው ፈቃደኛ ሆኖ ነው የመጣው። በኪዳኑም በተስፋውም ውስጥ ራሱን ለመግለጥ ለማዳን ራሱን የአዳኙ ዋናው ባለቤት ሆኖ አሁን ትልቁ ጥያቄ ኢየሱስ ክርስቶስ የዚህ ኪዳናዊ የትንቢት ተስፋ ፍጻሜ ነው፣ በእርግጥም እናውቀዋለን ወይ የሚለውን ጥያቄ በጣም መመለስ መቻል አለብን። በእኛ ህይወት ይሄ ብርሃን ተስፋ የለሽነትን ማጥፋት የሚችል ጉልበት አለው ወይ? በእኛ ህይወት ውስጥ ቅድም ያልናቸውን ጨለማዎች የመክፈፍ አቅም ጉልበት እንዳለው እናውቃለን ወይ? ኢየሱስን ምን ብለው መለሱለት? አሁን ሁሉን ነገር እንደምታውቅና ማንም ሊጠይቅህ እንደማያስፈልግህ ተረድተናል። ይህም ከእግዚአብሔር እንደወጣህ እንድናምን አድርጎናል። ማን? ይሄ አማኑኤል። እግዚአብሔር ለትንቢቱ ለሰጠው ተስፋ ታማኝ የሆነ አምላክ ነው። የኔና የእናንተ የትኛውም የህይወታችን ሁኔታ እግዚአብሔር የሚሰራውንና የሚያደርገውን ነገር ሊያስለውጠውም ሊያስቀይረው አይችልም። እንዴት ይሆናል አናቅም። ምክንያቱም እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ምንድን ነው? እሱ ታላቅ ነው። ሚስጥር ስለሆነ ማለት ነው። ኖ ማተር ዋት የምናልፍበት የትኛውም አይነት የህይወት ሁኔታችን እግዚአብሔር ካሰበው ከዛ እቅድና ሀሳብ አንጻር የሚለውጠው ማንም የለም። ነገር ግን ሁለቱ ጥያቄዎች ቅድም ያነበብኩት ዮሐንስ 14 7 ላይ እኔን ብታውቁ ኖሮ አባቴንም ባወቃችሁት ነበረ ብሎ እንዳለው ይህንን እውነት የእውነት ተገንዝበነዋል ተረድተነዋል ወይ? ብታምኑ ትጸናላችሁ። ምዕራፍ 7 ቅድም ያነበብ ነው። ብታምኑ ትጸናላችሁ። የትኛው ነገር ነው እንዳናምነው ጉልበታችን ሸብረክ እንዲል እንድንዝል የሚያደርገን የትኛው ነገር ነው? አማኑኤል ከኛ ጋር ብለን ካልን እግዚአብሔር ከኛ ጋር መሆኑን ሊቋቋም የሚችል እግዚአብሔር ከኛ ጋር ካለ ምን ያደርገናል? ማን ይቃወመናል? አይደለ? ሮሜ ምዕራፍ 8 ላይ የሚናገረው እግዚአብሔር ከኛ ጋር ካለ ማን ይቃወመናል? ስለዚህ ኪዳኑ በዘፍጥረት ምዕራፍ 3 ላይ አዳም ያበላሸውን እግዚአብሔር በኪዳን እንደሚያጸና የሴቲቱን ዘር ለዛ ተስፋ አድርጎ ሰጠ። ምክንያቱም ክርስቶስን ለማሸነፍ ሁለተኛው አዳም መምጣት ነበረበት አይደል? ሁለተኛው አዳም ሲመጣ ሰይጣን የተቀጣውና በቃ ሰይጣን መጨረሻ እጁ ላይ የነበረውን ነገር ሁሉ ያስጣለው ሁለተኛው አዳም። አብርሃም እግዚአብሔር ኪዳንን ገባለት ለሕዝቡ ሁሉ የሚደርስን በረከት፣ ምክንያቱም የክርስቶስ ዘር መገኛው ስለሆነ ማለት። እዛ ለዳዊት ደግሞ ንግስናን አጸናልሃለሁ አለው። ክርስቶስ የዳዊትን ዙፋን ወራሽ የሆነውን አምላክ አዲሱ ኪዳን ምሕረትንና አዲስን ልብ በክርስቶስ ደም አማካኝነት እንድናገኝ እግዚአብሔር ሰጠን። ወገኖች አሁን ራሳችንን በጣም እንድንጠይቅ፣ ጨለማ የመለየት የኃጢአት ምልክት ነው። ከዚህ አይነት ህይወት መውጫ ብርሃን ተዘጋጅቷል። አሁን የተመለከትነው ስለዚህ ብርሃን ነው አይደለ? ጨለማ የሄደ ህዝብ ታላቅ ብርሃንን አየ። ኪዳኑ እና ተስፋውን ካልተገነዘብን ተመሳሳይ የሆኑ ነገር ግን የእሱ ያልሆኑ ነገሮች ይይዙናል። አሁን ያነሳነው ኪዳን ማለትም እግዚአብሔር በልጁ የገባው ኪዳን የጸና ነው፣ የሚለወጥ አይደለም። ኖ ማተር ዋት የኔና የእናንተ ህይወት የትኛውም ነገራችን ቢመስለንም ባይመስለንም አይለወጥም። በቃ አማኑኤል ከኛ ጋር። ምክንያቱም ጳውሎስ ምን ብሎ ተናገረ? ያለው ቢሆን የሚመጣው ቢሆናል፣ ሞት ቢሆን መልአክ ቢሆናል፣ አዲስ ፍጥረት እንኳን ቢሆን ከክርስቶስ ፍቅር አይደል፣ በእግዚአብሔር ከተቀበልኩት ከክርስቶስ ፍቅር እንዳይለየኝ ምናደርግ ያለው ተረድቻለሁ። ስለዚህ የተወሰነው ዘመን በደረሰ ጊዜ የማምለጫ መንገድ ከእርሱ አሰራር ጋር ወደኛ ይመጣል። ስለዚህ ጸንተን ባለንበት ቦታ እንጠብቀዋለን ወይ? ማለት አማኑኤል የእውነትም አለሁኝ ብሏል። የሌለ እንኳን ቢመስለን አለ። በቃ ማለት ኢዮብ ምዕራፍ 23ን ስትመለከቱ ኢዮብ ትሰራለህ ግን ስትሰራ አላይህም ይለዋል። የኢዮብ ሙግት ማለት ነው። በዙሪያው የሆነ ነገር ሲሆን ያውቃል፣ የሆነ ነገር እየሆነ እንዳለ ያውቃል፣ ነገር ግን አላይህም። ኦገስቲን መሰለኝ ሲመጣ ኮቴው አይሰማም ሲሄድም አንሰማውም ብሎ የሚናገረው ቋንቋ አለ። እግዚአብሔር ልክ እንደዛ ይሄ ተስፋ የሚታወቅ ነው። ይሄ ኪዳን ልንኖርበት የተሰጠን ነው። ስለዚህ አዲሱ ኪዳን በመባል ተጠርቷል። ወገኖች አዲስ ኪዳን ውስጥ አለን። አማኑኤል መጥቷል። ወገኖች በጣም ደስ ሊለን ይገባል። ጨለማው የሄደ ህዝብ ታላቅ ብርሃንን ምን አድርጓል? አይቷል። ስለዚህ ይሄ ደስታ የኔና የእናንተ ደስታ ነው። ይሄ ደስታ የዓለም ደስታ ነው። ይሄ ደስታ ለወደቁ ተስፋ ላጡት ኢየሱስ ክርስቶስ የመንግስቱን ወንጌል ሲሰብክ ይዞ የመጣው ወንጌል ለታሰሩ መፈታትን፣ ለዕውሮች ማየትን ማርቆስ ወንጌል ምዕራፍ አንድ ላይ የሚናገረው አዲሱ ኪዳን መጥቷል። ወገኖች ይሄ ጌታ አለ። የነገሮች ሁሉ ፍጻሜ ሆኖ ክርስቶስ ወደኛ መጥቷል። ደስ ሊለን ይገባል። ክብር ለእግዚአብሔር ይሁን። ክብርን በእግዚአብሔር ፊት ደግሞ እንጸልያለን።